ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ። መስታወት አራጋውም እዚህ ጋቢና ከጎን ያለች።
እንደምን አመሻችሁ። ኢትዮጵያ አሁን ያለችበት ፖለቲካዊ ሁኔታ ከ2007ቱ ምርጫ አንስቶ በሀገሪቱ የተካሄዱ ውጤቶች ድምር ውጤት ነው ይላሉ የፖለቲካ ተንታኞችና ተቃዋሚዎች።
በምንም አይነት በ100% ሊያሸንፍ አይችልም። ተቃዋሚዎች በርግጥ አሉ። ኢትዮጵያ ውስጥ ደግሞ በብዛት ነበሩ። እና በእውነት እንደው ኢህአደግንም ያዋረደ ነገር ነው ማለት ይችላለሁ።
የሙስና መንሰራፋት፣ የህዝብ ቅሬታ ከጊዜ ወደ ጊዜ እየተባባሰ መሄድ፣ እነዚህ ሁሉ ተዳምረው ነው እንግዲህ ያመጡት። እና ይሄ ብቻ ምርጫው ብቻ አይመስለኝም።
አስቀድመን የሰማነው የቀድሞ የተቃዋሚ ፓርቲ አመራርና ታዋቂ የህግ ባለሙያ ዶክተር ያዕቆብ ኃይለ ማርያም የሰጡትን አስተያየት ነው። በመቀጠል የሰማችኋቸው ደግሞ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ፕሮፌሰር ካሳሁን ብርሃኑ ናቸው። ይዘናቸዋል።
በቀጣይ ፕሮግራማችን ደግሞ የቀጣዩ ጠቅላይ ሚኒስትር ምርጫና የአስቸኳይ ጊዜ አዋጅን ይመለከታል።
የህወሓት አባላቶች ወይም ህወሓት እንደ ድርጅት የሚፈልገውን ጠቅላይ ሚኒስትር ወይም ከራሱ ፍላጎት ጋር አብሮ ሊሄድ የሚችልን የኢህአዴግ አባል መሪ ሊቀመንበር ጠቅላይ ሚኒስትር ሆኖ እንዲመረጥ የሚያስችለው ቦታ ላይ ነው ያለው ብዬ ለማመን
የሰማነው የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩ ስዩም ተሾመናን ነው።
ትምህርታቸውን በሃንጋሪ በመከታተል ላይ የሚገኙ 30 በኢትዮጵያ የከፍተኛ ትምህርት ተቋማት መምህራን በገንዘብ እጥረት ምክንያት ለችግር እንደተጋለጡ ለቪኦኤ ገለጹ።
ተመሳሳይ ውልና ግዴታ ከአሰሪ ተቋማችን ጋር ለፈጸምን የአንድ ሀገር ዜጎች ሆነን ሳለ በችግር እንድንማር መጥተዋችን ለምን የሚያስብል ነው። ስለዚህ ይህንን ችግራችን ታይቶ ትምህርት ሚኒስቴርና ሌላው የሚመለከተው አካል በአስቸኳይ መፍትሄ እንዲሰጠን ነው።
የገንዘብ ድጋፍ ከኢትዮጵያ መንግስት የሚያስፈልግ ካለ ይህንን አይቶ መጥቶ የውሳኔ ሀሳብ አቅርቦ አስወስኖ ተማሪዎችን ለማገዝ በትምህርት ሚኒስቴር በኩል ፍላጎቱ አለ።
ከትምህርት ሚኒስቴርም እንደዚሁም የተማሪዎቹን ተወካይ ዘላለም ሀጎስን አነጋግረናል። የትምህርት ሚኒስቴር የውጭ ግንኙነትና የትምህርት ዕድል የስራ ኃላፊ አቶ ምትኩ በሬቻም በጋቢና ተሳፍረዋል።
ጋቢና ቪኦኤ፣ አብራችን ከአድማስ ተሻገሩ። ዜና እናስቀድም።
የደቡብ ሱዳን አማጺ መሪ ሪያክ ማሻር ወገን የነበሩ የጦር አዛዦች በሀገሪቱ ልዩ ክፍለ ሀገር ውስጥ በተካሄደ ውጊያ ተገደሉ። የአማጺያኑ ቃል አቀባይ ፌሊክስ ካምቡ ፎስቲኖስ በሰጡት መግለጫ የአማጺ ተዋጊ አዛዡ የተገደሉት የመንግስቱ ወታደሮች በተዋጊዎች ላይ ባደረሱት ጥቃት ነው ብለዋል።
የተባበሩት መንግስታት ድርጅት በሰጠው መግለጫ ሁለት የሰላም አስከባሪ ወታደሮች ማዕከላዊ ማሊ ውስጥ በመኪና ላይ በተጠመደ ፈንጂ ላይ ሲጓዙ ህይወታቸው ማለፉን አስታወቀ።
የተባበሩት መንግስታት ድርጅት ለሶሪያ ላይ የታወጀው የአንድ ወር የሚዘልቅ የተኩስ አቁም አዋጅ ተግባራዊ እንዲሆን ሞቶቱን አላቆመም አያቆምም ሲሉ የድርጅቱ የሶሪያ ልዩ መልእክተኛ ስቴፋን ደ ሚስራቱ ተናገሩ። የመንግስቱ ደጋፊ ኃይሎችና ተቃዋሚ ኃይሎች መታኮሳቸውን አቁመው እርዳታ የጫኑ ተሽከርካሪዎች ለሲቪሉ ህዝብ እንዲደርሱለት እድል እንዲሰጡ ደሚስራቱ ዛሬ ጄኔቫ ውስጥ ባደረጉት ንግግር ጠይቀዋል።
በመጨረሻም ዩናይትድ ስቴትስ ፍሎሪዳ ክፍለ ግዛት በሚገኘው ትምህርት ቤት 17 ሰው በታጣቂ ጥይት መገደላቸውን ተከትሎ መሰል የትምህርት ቤት ጥቃት ለመከላከል የምክር ቤት አባላት የመሳሪያ ቁጥጥር ህግ እንዲያወጡ ፕሬዚዳንት ዶናልድ ትራምፕ ተማጽነዋል። ትላንት ረቡዕ በጉዳዩ ዙሪያ በዋይት ሀውስ ከዩናይትድ ስቴትስ ኮንግረስ አባላት ጋር ስብሰባ ያደረጉት እኒሁ ፕሬዚዳንት ዛሬም በትዊተር ጽሁፋቸው እንደገና ይህን ጉዳይ አንስተውታል። በስብሰባው ላይ ሚስተር ትራምፕ የምክር ቤት አባላቱን ኃይለኛውን የመሳሪያ ባለቤትነት ተሟጋች ድርጅት ትፈራላችሁ ሲሉ ወንጅለዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ ጋቢና ዝግጅቶቻችን ልምራችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
አስቀድመን ወደ አዲስ አበባ ይሆናል የምናመራው። ኢትዮጵያ ሆነ ያለችበት ፖለቲካዊ ሁኔታ ከ2007ቱ ምርጫ አንስቶ በሀገሪቱ የተካሄዱ ውጤቶች ድምር ውጤት ነው ይላሉ የፖለቲካ ተንታኞችና ተቃዋሚዎች። እስካሁን ከመንግስቱ የተሰጡ ምላሾችም የህዝቡን ጥያቄዎችና ችግሮች የሚመጥኑ አይደሉም ባይናቸው። የህዝቡ ጥያቄዎችና ድምር መልሶችም ወደ ቀጣዩ ጠቅላይ ሚኒስትር የሚሸጋገሩ ፈታኝ ሁኔታዎች መሆናቸውን አውስተዋል። እስክንድር ፍሬው ዝርዝራለሁ።
ኢትዮጵያ በሌላ የካቢኔ ሹምሽር በጠቅላይ ሚኒስትር ሹመት ዋዜማ የኢህአዴግ ምክር ቤት ስብሰባ ቀጣዩን የሀገሪቱ መሪ እንደሚመርጥ እየተጠበቀ ነው። እናም በቀጣዩ ሳምንት ዘመነ ኃይለ ማርያም ደሳለኝ አብቅቶ አዲሱ መሪ ኃላፊነት ይረከባሉ። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ በድንገት መሞታቸውን ተከትሎ ወደ መንበረ ስልጣን የመጡት ኃይለ ማርያም ደሳለኝ የመጀመሪያ 2 አመታት በነጽጽር እየተረጋጉ የሚባሉ ነበሩ። ሁኔታዎች መቀየር የጀመሩት በተለይ የ2007ቱን አጠቃላይ ምርጫ ውጤት ተከትሎ እንደሆነ የተቃዋሚ ፓርቲ መሪዎችና የተንታኞች እምነት ነው። ኢህአዴግና አጋሮቹ 547ቱንም የፓርላማ መቀመጫዎች ማሸነፋቸው በተገለጸ ማግስት በየትውልድ ቀዬዎቻቸው በብዙ ሺህ የሚቆጠር ህዝብ ለድጋፍ ሲወጣላቸው የታዩ ታዋቂ የተቃዋሚ ፓርቲ መሪዎች ሳይቀሩ መሸነፋቸው የተገለጸው ያኔ ነው። የነዚህ ታዋቂ የፖለቲካ መሪዎችና ፓርቲዎች ደጋፊ የሆነው መራጭ ህዝብ ሐሳቡ እንዳልተወከለ ድምጹ እንዳልተቆጠረ ተሰማው ይላሉ የፖለቲካ መሪዎችና ተንታኞች። የቀድሞው የተቃዋሚ ፓርቲ አመራርና ታዋቂ የህግ ባለሙያ ዶክተር ያዕቆብ ኃይለ ማርያም አንዱ ናቸው።
እዚህ ለደረሰው እንቅስቃሴ በእውነት ብዙ አስተዋጽኦ አድርጓል። የ2007 ምርጫ እና ህዝቡ የተረዳው ምንድነው? አይ ከእንግዲህ በምርጫ ማሸነፍ አይቻልም የሚል ድምዳሜ ነው የደረሰው። ምክንያቱም አንድ ፓርቲ በምንም አይነት በ100% ሊያሸንፍ አይችልም። ተቃዋሚዎች በርግጥ አሉ። ኢትዮጵያ ውስጥ ደግሞ በብዛት ነበሩ። እና በእውነት እንደው ኢህአዴግንም ያዋረደ ነገር ነው ማለት ይችላል። ምክንያቱም እንደው 100% ምርጫ ማንንም የትም ተደርጎ አያውቅም። የትም ምንም ጊዜ ቢሆን ተቃዋሚዎች አሉ። እና ያ ምርጫ ህዝቡን ተስፋ አስቆርጦታል። አይ ከእንግዲህ ነፃ ምርጫ ኖሮ መወዳደር አይቻልም የሚል እንድምታ ሰጥቷል።
በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ፕሮፌሰር ካሳሁን ብርሃኑ በበኩላቸው ከምርጫ ውጤት በተጨማሪ ለተቃውሞ ምክንያት ያሏቸውን ነጥቦች ጠቅሰዋል።
በተደጋጋሚ በመንግስትም እንደተነገረው በገዢው ፓርቲም እንደተነገረው ህዝብን ሀገርን በማውራት ላይ ያጋጠመው ፈተናዎች እንደ የመልካም አስተዳደር የህግ የበላይነት ጦት ወይም ምጥረት የሙስና መንሰራፋት የህዝብ ቅሬታ ከጊዜ ወደ ጊዜ እየተባባሰ መሄድ እነዚህ ሁሉ ተዳምረው ነው እንግዲህ የመጡት እና ይሄ ብቻ ምርጫው ብቻ አይመስለኝም።
በህዳር 2008 የመጀመሪያው የተቃውሞ ምልክት ምዕራብ ሸዋ ጊንጫ አካባቢ ሲታይ የ2007ቱ ምርጫ ተከትሎ የተቋቋመው ካቢኔ ገና 2 ወራት እንኳን አልሞላውም ነበር። በዚያው አመት የተቃውሞ እንቅስቃሴውና ግጭቱ ወደ ሌሎች የሀገሪቱ አካባቢዎችም ተሸጋገረ። የተፈጠረውን የጸጥታ ችግር በተለመደው የህግ አግባብ ብቻ መፍታት እንደማይቻል የገለጸው የኢትዮጵያ መንግስትም የመጀመሪያውን ያስቸኳይ ጊዜ አዋጅ አወጀ። ህገ መንግስቱንና ህገ መንግስታዊ ስርዓቱን ለመከላከልና ለመጠበቅ በሚል የታወጀው ይህ አዋጅም ከመስከረም 28 2009 ጀምሮ ተግባራዊ መሆን ጀመረ።
ህግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ።
በጥቅምት 2009 ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሹምሽር አደረጉ። ከተቋቋመ 1 አመት ብቻ የሆነውን ካቢኔም እንደገና አዋቀሩ። አብዛኛዎቹ የሚኒስትርነት ቦታዎችም የተቃውሞ እንቅስቃሴ በነበረባቸው የኦሮሚያና የአማራ ክልሎች ተወካዮች መያዛቸው ታየ።
ስራዬን ለመፈጸም ቃል እገባለሁ።
እንደገና በመራዘም ጭምር እስከ ሐምሌ 28 2009 የቆየው ያስቸኳይ ጊዜ አዋጅ ከተነሳ በኋላ ሁኔታዎች የተሻሻሉ መስለው ነበር። ብዙም ሳይቆይ ግን በያዝነው 2010 ዓመተ ምህረት የተቃውሞ እንቅስቃሴዎችና አለመረጋጋቶች ተከሰቱ። ይህ በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች ከተፈጠረው የድንበር ችግር ጋር ተዳምሮ ሁኔታዎችን አወሳሰበ። ለህብረተሰቡ ጥያቄዎች ምላሽ ለመስጠት በሚል በመንግስት የተወሰዱ የተለያዩ እርምጃዎችም ግጭቶችን ሲያስቆሙ አልታየም። ለዚህ ምክንያቱ የችግሮቹ ስፋት መሆኑን የአዲስ አበባ ዩኒቨርሲቲው ፕሮፌሰር ካሳሁን ያምናሉ።
ቅድም እንዳልኩት የነበሩት ችግሮች የተሰማቹና በርካታ ናቸው። በአንድ እርምጃ ወይም በተወሰኑ እርምጃዎች በአጭር ጊዜ ውስጥ ሊስተካከሉ የሚችሉ አይደሉም። ለዚህ ደግሞ አንድ በቂ ፋታም አልተገኘም። ሁለተኛ በቂ ፋታም ተገኝቶ ቢሆን ኖሮ ደግሞ ምን ያህል ቁጠኝነት ነበር የሚለውን በእርግጥ ለይቶ መናገር ያስቸግራል። ሰዎች አንዳንድ ክስመታዊ መሻሻሎችን በሚጠብቁበት እና ይሄ ሊሆን ሳይችል በሚቀርበት ጊዜ የተለመደ ማዘናጊያ ስልት ነው። አሁንም መንግስት ቁርጠኛ አይደለም በሚል እንግዲህ የታየናቸው ነገሮች ተከትለዋል።
ዶክተር ያቆብ እንደሚሉት ደግሞ የተወሰዱት እርምጃዎች በፊቱንም በቂ አልነበሩ።
ይሄ እንደው ቁስልን ዝም ብሎ ማማሽ ነው እንጂ መድኃኒትን ሙሉ መድኃኒት መስጠት አይደለም። እና ምንም መሻሻል ተብሎ የተወሰዱ እርምጃዎች ምንም መሻሻል አልነበሩ። ምናልባት ግፋቢል ሰዎች ነው የተቀየሩት። ፖሊሲው እንዳለ ነው። በህገ መንግስቱም ሆነ በፓርቲያቸውም ደንብ የተወሰኑ ነገሮች አሉ። ከዛ ልፍ ሊሉ አልቻሉም ሊሉም አይችሉም ነበር። እና ያደረገው ሰው ከመለወጥ በስተቀር ምንም መሻሻል ነው ወይንም ለውጥ ነው ብሎ መደምደም የሚቻል አይደለም።
መንግስት ከዚህ በኋላም የተለያዩ እርምጃዎችን ወስዷል። የፖለቲካ መሪዎችና ጋዜጠኞች የሚገኙባቸው በሺዎች የሚቆጠሩ ታሳሪዎችን መፍታቱ ይጠቀሳል። ይህ እርምጃ ጥሩ ጅምር ቢሆንም በቂ እንዳልሆነ የሚገልጹ አስተያየቶች ግን በስፋት ተደምጠዋል። የጠቅላይ ሚኒስትር ኃይለ ማርያም ደሳለኝን የስልጣን መልቀቂያ ጥያቄ ከቀጠሉት ወቅታዊ ችግሮች አንጻር በስፋት የተነተኑም አሉ። ገዢው ፓርቲ ኢህአዴግ ግን ጠቅላይ ሚኒስትሩ ከፍተኛ ክፍተት የደፈኑና ኃላፊነታቸውን በሚገባ የተወጡ መሆናቸውን የገለጸው የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ለሀገር ውስጥ የመገናኛ ብዙሃን በሰጡት አስተያየት ይህንኑን ያንጸባረቁት
በሀገር አቀፍ ደረጃም በኢህአዴግ ስራ አስፈጻሚነትና በኢህአዴግ ምክትል ሊቀመንበርነት ያደረጓቸውን ትልቅ አስተዋጽኦችንም ትልቅ እውቅና በመስጠት በዋናነት ደግሞ ባልተጠበቀና ባልታሰበ ሁኔታ ታላቁ መሪያችን ጓድ መለስ በተሰዉበት ጊዜ የተፈጠረውን የአመራር ክፍተትን በመሙላት በተመቸና ባልተመቸ ሁኔታ ውስጥ በመሆን አጠቃላይ ችግሮችን በመቋቋም አገሪቷና ህዝቦቿን በማስተባበር ልጅቱንም ኢህአዴግን እንደ ግንባርን በማስተባበር ለዚህ ደረጃ በማብቃታቸው ያለውን ታላቅ አክብሮትና ምስጋና በማቅረብ በተለይ ደግሞ የስልጣን እይታ ብልሽት አለበት ብለን በሚናስብበት በዚህ ጊዜ በገዛ ፍላጎታቸው ስልጣናቸውን ለመልቀቅ የመወሰናቸው ትልቅ አሉታዊነት እንደሆነ በመቀበል በሄደንም ድርጅታቸው ይህንን ተቀብሎ ለኢህአዴግ እንዲቀርብ መወሰኑ ትልቅ አሉታዊነትና ተራማጅነት መሆኑን በመቀበል ውሳኔያቸውን ተቀብሎ ይህን መጨረሻ ውሳኔ መስጠት ለሚገባው አካል ለኢህአዴግ ምክር ቤት አስተላልፏል ማለት ነው።
ከአራቱም ብሔራዊ ድርጅቶች 45 አባላት ያሉበት ብሔራዊ ምክር ቤት ቀጣዩን ጠቅላይ ሚኒስትር በሚኒስትር ድምጽ አሰጣጥ እንደሚመርጥም አቶ ሽፈራው ጠቁመዋል። አሁን አገሪቱ ካለችበት ሁኔታ አንጻር የቀጣዩ ጠቅላይ ሚኒስትር ኃላፊነት እጅግ ከፍተኛ እንደሚሆን የተቃዋሚ መሪዎችና ተንታኞች ይናገራሉ። ካቶ መለስም ሆነ ካቶ ኃይለ ማርያም የበለጡ ፈተናዎች ይጠብቋቸዋል ባይ ናቸው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና
እንደኔ እንደምገምተው ኢህአዴግ እስካሁን ድረስ ፈረንጆች የሚሉት thinking within the box የሚሉት ነገር አለ እና thinking outside the box በራሳቸው ሳጥን ውስጥ እያሰቡ ነው ከራሳቸው ሳጥን ውጪም መፍትሄ እያሰቡ ነው የሚለው እኔ እስካሁን ድረስ ማንበብ ይችላል እስከቻልኩ ድረስ ከራሳቸው ሳጥን አልወጡም። ይሄ የሚከተለው ጠቅላይ ሚኒስትር ከኢህአዴግ ሳጥን ሳይወጣ በሚሊዮኖች የሚቆጠሩ ኢትዮጵያ ወጣቶች መሰረታዊ ለውጥ እየጠየቁ ባሉበት ሁኔታ ያን መሰረታዊ ለውጥ ሳያመጡ ኢህአዴጎች ማለት ነው ይሄንን ወጣት ማረጋጋት መቻልና ያለመቻል ነው። ወጣቱ መሰረታዊ ጥያቄ እየጠየቀ ነው። በተለይ ወጣቱ ኢህአዴግን ቀባብታችሁ ይለፉ የሚለው አይነት አይመስልም። ሳይሆን ማለት እስር ቤቶችም ሲገመግሙ ከእስር ቤት ውጪም ከወጣቱ ፊት እያነበብኩ ማንበብ እንደቻልኩኝ እንደ ፖለቲካል ሳይንስ ተማሪ ማስተማሪም ወጣቱ መሰረታዊ ለውጥ እየጠየቀ ነው እየፈለገ ነው። ይህንን ማን ያረጋጋል? ትልቁ ፈተና እሱ ይመስለኛል። ኢህአዴግ የሚያቀርበው ጠቅላይ ሚኒስትር ይህንን ወጣት አረጋግቶ ሀገሪቷንና ህዝቦቿን ወደ ብሔራዊ መግባባት መምራት ይችላል አይችልም ነው። እሱ ፈተና ካለፈ ምናልባት ኢትዮጵያ ወደ ተሻለች ሁኔታ ልትሄድ ትችላለች።
በዚህ ርዕስ ላይ ከመንግስትና ከገዢው ፓርቲ ባለስልጣናት ቃለ ምልልሶችን ለማግኘት ያደረግኩት ጥረት አልተሳካም። ከተሳካ ካነጋገርኳቸው ምሁራንና የፖለቲካ ሰዎች ተጨማሪ አስተያየት ጋር በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ለዘገባውን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ሶስቱ የኢሃዲግ ፓርቲዎች እጩዎቻቸውን አስተዋውቀዋል። የኢሃዲግ ምክር ቤትና የሀገሪቱን ጠቅላይ ሚኒስትር ለመወሰን በምክር ቤቱ በሚደረገው ምርጫ ላይ ለመወሰን እጩ ያላቀረበው ፓርቲ የተሻለ እድል እንዳለው ጉዳዩን በቅርበት የሚከታተሉ ይናገራሉ። ጽዮን ግርማ ሁለት ምሁራንን አነጋግራ በተከታዩ ዘገባ ሁኔታውን ትዳስሳለች።
የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የስልጣን መልቀቂያ ጥያቄ ካቀረቡ በኋላ አዲስ ጠቅላይ ሚኒስትር የመምረጡ ሂደት ላለፉት 20 ቀናት ትኩረት የሳበ ጉዳይ ሆኗል። በአዲስ አበባ ዩኒቨርሲቲ የህግ መምህር የሆኑት አቶ ሙልጌታ አረጋዊ ኢህአዲግ ከዚህ ቀደም ጠቅላይ ሚኒስትር በዚህ መልኩ የመምረጥ ልምድ ስላልነበረው ትኩረት መሳቡ አይገርምም ይላሉ።
አንድ ጊዜ ልምድ ብቻ ነው ያለው። ምን ማለት ነው? ጠቅላይ ሚኒስትር መለስ ዜናዊ እስከ 2012 በፈረንጅ እስከ 78 ዓመት በፊት ቆዩ ስልጣን ላይ አንስቶች ብቻ ነበር ወይ ድርጅት ታሪክ ሰው እሳቸውም በተደጋጋሚ ዝም ብለው ነበር የሚመረጡ። እሳቸው የሚሟገት ሰው አልነበረም፣ ይወዳደር ሰው አልነበረም እና አስቸጋሪ አልነበረም ጠቅላይ ሚኒስትር መንበር። እሳቸው ካለፉ በኋላ ኢህአዴግ በቀላል ኃይለማርያም ደሳለኝ ወደ ጠቅላይ ሚኒስትር ስልጣን ያመጣው። አሁን ለመጀመሪያ ጊዜ ድርጅቶቹ ጤነኛ ግንኙነት ተሰናቸው ሲቀር ሀሳ ሲጀምሩ ይኸው የኃይለማርያም ከስልጣን መውረድ መፈለግ መጣ ማለት ነው። ስለዚህ ኢህአዴግ ለመጀመሪያ ጊዜ በህይወቱ አስቸጋሪ የጠቅላይ ሚኒስትር መረጣ ፕሮሰስ ውስጥ ገባ ማለት ነው። ሰው በዚህ ምክንያት አሁን ውጥረት የነገሰበት ሁኔታ ያለ ነው እና እያንዳንዱ ድርጅት አንዳንድ ካንዲዴት ካቀረበ ወይም እጩ ካቀረበ ምንድን ነው የሚሆነው? ለምሳሌ ካውንስሉ የኢህአዴግ ካውንስል ነው ወይም ኢህአዴግ ምክር ቤት ነው የተባለው። የኢህአዴግ ምክር ቤት 190 ሰዎች ናቸው። እነዚህ 190 አባላት ከእያንዳንዱ አራት ድርጅት 45 ተወታተ የሚመጡ ናቸው። ደቡብ ህዝቦች አንድ ሰው ለውድድር ቢያቀር በአዴንም ሆዲዝም አንዳንድ ካቀረቡ ሶስት ተመራጮች ይኖራሉ ማለት ነው። አሁን ሶስቱ ተመራጮች የራሳቸው ተወካዮች ያቀረቧቸው እጩዎች ድምፅ ከሰጡ ሶስቱም 45 ይይዛሉ። ከዚህ ቲፒኤልኤፍ የሚጨመርለት ቦታ ይሳቅ ይኖራል ከሶስቱ አንዱ። ለምሳሌ ቲፒኤልኤፍ ለብአዴን ከሰጠ ድምፁ ለአቶ ደመቀ ከሰጣቸው አቶ ደመቀ 90 ድምፅ ይኖራቸው ማለት ሙሉ በሙሉ የአማራውና የትግሬው ቦት ካገኘ ማለት ነው። ግን ይሄ በቂ አይደለም። ቢያንስ 91 ማግኘት አለባቸው ከሌሎቹ ድርጅቶች የሆነ ቦት ይፈልጉ ነው ማለት ነው። እና ድርጅቶች የግድ አንድ ጠቅላይ ሚኒስትር ለማግኘት ሶስት ተወዳዳሪ የሚኖር ከሆነ ያ ተወዳዳሪ ከራሱ ድርጅት ብቻ ሳይሆን ከሌሎች ድርጅቶችን ከአንድ ድርጅት ላይ የበለጠ ድምፅ ማግኘት አለበት ማለት ነው። ስለዚህ ድርጅቶች የፓርቲ መስመራቸውን አልፈው ድምፅ የመስጠት ፈቃድ ካላገኙ ከፓርቲያቸው ማለት ነው። ምክንያቱም ፓርላሜንታሪያን ፎርም ኦፍ ጋቨርንመንት ስለሆነ የፓርቲ ዲስፕሊን አለ። ማንም ሰው ከፓርቲ ዘሎ ድምፅ የመስጠት ልምድ የለም፣ በህግ ባይከለከልም። በልምድ ግን እያንዳንዱ የፓርቲ አባል የፓርቲውን ዲስፕሊን ማክበር አለበት፣ የፓርቲውን ፍላጎት ነው ማንጸባረቅ አለበት። ሰው ከፓርቲ ዘሎ የፓርቲ አባል ላልሆነ ሰው ድምፅ ካልሰጠ አንድ ሰው አሸንፎ ከ91 ድምፅ በላይ ማግኘት የሚችልበት ሁኔታ አይኖርም። ሰው በዚህ ምክንያት አራት ድርጅቶች ተቀራርበው እንደምንም ተስማምተው ከስብሰባ ውጭ ማለት ነው በስምምነት ኮንሰንሰስ ፕራይም ሚኒስተር ማምጣት ካልቻሉ የፕራይም ሚኒስተር ምርጫ ይወድቃል ብዬ ነው ማለት ነው።
ኢህአዲግ የሚከተለውን የጠቅላይ ሚኒስትር የምርጫ ሂደት በተመለከተ ማብራሪያ ለማግኘት የጽህፈት ቤቱን ኃላፊ አቶ ሽፈራው ሽጉጤን ጨምሮ የአራቱንም ድርጅቶች ቃል አቀባዮች ለማግኘት ሞክረን ስልኮቻቸው ስለማይነሱ ማግኘት አልቻልንም። በሌላ በኩል የኢህአዲግ ነባር ታጋይ የሆኑት አቶ በረከት ስምኦን ሀገር ውስጥ ለሚገኝ የመገናኛ ብዙሃን በሰጡት መግለጫ የኢህአዲግ ሊቀመንበር ምርጫ ሂደትን በተመለከተ በድርጅቱ መመሪያ መሰረት ምርጫውን የማካሄድ ስልጣን ያለው የፓርቲው ምክር ቤት መሆኑን አስታውቋል።
የኢህአዴግ ምክር ቤት በድርጅቱ መተዳደሪያ ደንብ በተሰጠው ስልጣን መሰረት አብዛኛውን ጊዜ ከጉባኤዎች በኋላ፣ ሌላ ጊዜ ደግሞ ጉባኤዎች ባይኖሩም ባለፈው አቶ መለስ ህልፈት ባጋጠመ ማግስት እንደሆነው ተሰብስቦ ሊቀመንበሩና ምክትል ሊቀመንበሩን ይመርጣል። ምክር ቤት ስብሰባ ብቻ ነው የአመራር ምርጫ የሚካሄደው። ጥቆማም ከምክር ቤት አባላት ቀርቦ እነሱ ጥቆማውን ካጸደቁ በኋላ ነው ድምጽ የሚሰጠው። ድምጽ አሰጣጡም በሚስጥር ነው የሚካሄደው።
አቶ ሙልጌታ አረጋዊ ድምጹ በሚስጥር መሰጠቱ የቁጥሩን ሁኔታ የሚቀይረው ነገር አይኖርም ይላሉ።
በሚስጥር ይሁን በአደባባይ በሚስጥር ስትሰጪ የፓርቲ መስመርሽ አልፈሽ የፓርቲ አባልሽ ላልሆነ ሰው ድምጽሽ ተሰጠሽ 91 ወጥታለች። ስለዚህ በድብቅም ይሁን በግልጽ ጥሩ ቁጥር ነው መቀየራችን። ሰው እሱ ምንም ልዩነት ማወቅ አይቻልም። ከፓርቲ ውጪ ያለው ማን ቦታ አረገ የሚለው ላታቂ ትቻለች። ዞሮ ዞሮ ግን ቁጥሩ የግድ 91 መሙያ ስላለበት ያለ መሙላት ደግሞ የግድ አንድ ሰው ከፓርቲ ሰጥቶ ዘሎ ቦት ማድረግ ይኖርበታል።
በአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር የሆኑትና በኢትዮጵያ ወቅታዊ የፖለቲካ ጉዳይ ላይ ትንታኔ በመስጠት የሚታወቁት አቶ ስዩም ተሾመ ሶስቱ ፓርቲዎቻቸውን የሚመሩ ሊቀመናብርቶች መርጠው በይፋ ማስታወቃቸውን ገልጸው ለኢህአዴግ ፓርቲ ሊቀመንበርና የሀገሪቱን ጠቅላይ ሚኒስትር ለመምረጥ የሚሰበሰበው ምክር ቤት ድምጽ አሰጣጥ እጩ በማያቀርበው ፓርቲ ፍላጎት ላይ የተመሰረተ ይሆናል ይላሉ።
አሁን ባለው ነባራዊ ሁኔታ ዴዴንም የራሱን ተወካይ አቅርቧል፣ በአዴንም አቅርቧል፣ ኦህዴድም አቅርቧል። በይፋ ያልታወቀውና ያልተገለጸው የቲፒኤልኤፍ ወይም የህወሓት ማቅረብ ነው። እስካሁን ድረስ አቅርቧል ተብሎ የተሰጠ መረጃ የለም በይፋ። ከዛ አንጻር ስንመለከተው እንዲሁ በጥቅሉ ስናየው እያንዳንዱ የኢህአዴግ አባል ድርጅት የራሱን ሊደግፍ ይችላል ብለን ነው የምናስበው። ስለዚህ በአዴንም አቶ ደመቀን ይደግፋል፣ ኦህዴድም ዶክተር አብይ ይደግፋል፣ በተመሳሳይ ደይደንም ደግሞ አቶ ሽፈራሹ ግዴ ይደግፋል። ስለዚህ እጩ ያላቀረበው ማን ነው? ህወሓት ነው እዚህ ጋር። ስለዚህ እጩ ካላቀረበ ድምፅ ነው የሚሰጡት ማለት ነው። የህወሓት አባላቶች ድምፅ ነው የሚሰጡት እና የህወሓት አባላቶች ወይም ህወሓት እንደ ድርጅት የሚፈልገውን ጠቅላይ ሚኒስትር ወይም ከራሱ ፍላጎት ጋር አብሮ ሊሄድ የሚችልን የኢህአዴግ አባል መሪ ሊቀመንበር ጠቅላይ ሚኒስትር ሆኖ እንዲመረጥ የሚያስችለው ቦታ ላይ ነው ያለው ብዬ ነው ማምነው።
የኢህአዴግ ስራ አስፈጻሚ ኮሚቴ በዚህ ሳምንት ስብሰባ ይቀመጣል ተብሎ እንደሚጠበቅ በህዝብ ተወካዮች ምክር ቤት የሚገኙ ምንጮቻችን ገልጸው ምክር ቤቱ ደግሞ በሚቀጥለው ሳምንት ይሰባሰባል ተብሏል። የህዝብ ተወካዮች ምክር ቤት ደግሞ በአስቸኳይ ጊዜ አዋጁና በሌሎች ጉዳዮች ላይ እንዲወስን ከነገ በስቲያ አርብ መጠራቱን ምንጮቻችን ገልጸውልናል። የምክር ቤቱ የህግና የፍትህ ቋሚ ኮሚቴ ሰብሳቢ አቶ ጴጥሮስ አለማየሁ እነዚህን መረጃዎች በተመለከተ ማብራሪያ እንዲሰጡን ደውዬ ነበር።
አሁን እኛ አረፍ ላይ ነን፣ ሌላ ስራ በወጣንበት ቆይተናል። አሁን ተመልሰን ኦፊሻል ስራ ሳንጀምር እንደዚህ መነጋገር አይቻልም።
ግን ፓርላማው ስብሰባ አስቸኳይ ስብሰባ መጠራቱን ስለተነገረ ስብሰባው መጠራቱንና መቼ እንደሚካሄድ ብቻ እንዲነግሩኝ ነው የደወልኩት።
በዚህ መልኩ በዚህ ቀን ስብሰባ አለ የለም የሚለው ተነገረ ነገር የለም።
ስራ አስፈጻሚውም ሆነ ምክር ቤቱ የሚያጸድቋቸውን ጠቅላይ ሚኒስትርና ያጸደቋቸውን የአስቸኳይ ጊዜ አዋጅ ይዘው የሚሄዱት ወደ ህዝብ ተወካዮች ምክር ቤት ነው። ምክር ቤቱ 180 የኦህዴድ፣ 143 የብአዴን፣ 129 የደቡብ ህዝቦችና 42 የህወሓት እንዲሁም 46 አጋር ድርጅቶች ያሉት ምክር ቤት ነው። በአጠቃላይ በዚህ ስሌት መሰረት 547 መቀመጫዎች ቢኖሩ ቁጥራቸው ያልታወቀ በተለያየ ምክንያት የተጓደሉ የምክር ቤት አባላት አሉት። አባላቱ ሙሉ ለሙሉ ከኢህአዴግ የተመረጡ ናቸው። እነዚህ አባላት የስራ አስፈጻሚውንና የምክር ቤቱን ምርጫ አላጸድቅም ማለት ይችላሉ ወይ ስል ለአቶ ሙልጌታ ያቀረብኩላቸው ጥያቄ ነበር።
በህግ ይችላሉ፣ አቅሙ አላቸው። ጠቅላይ ለምሳሌ ኢህአዴግ ከሌ ጠቅላይ ሚኒስትር እንድታረጉልኝ ይፈልጋለሁ ብሎ ይቺ ጠቅላይ ሚኒስትር ለፓርላማ ሲያቀርብ ፓርላማ ይህን ሰው ማጽደቅ አንፈልግም ይችላል፣ ከፈለገ ማለት ነው። ግን በጠቅላይ ይላል ወይ ብለምጠይቅ በፓርላማውና በኢህአዴግ መካከል ምንም ልዩነት፣ ፓርላማ የኢህአዴግ ፓርቲ ውክል ነው። ሚኒንግ ፓርላማ የተፈጠረው በኢህአዴግ ነው። ፓርላማ ውስጥ ያሉት ፓርላማ አባላት ከኢህአዴግ አራት ድርጅቶች የተሳቸው ናቸው። አብዛኛዎች ወይም አጋር ድርጅቶቻቸውን ጨምሮ ያው አንድ ድርጅት ፍላጎት የሚንጸባረቅበት ፓርላማ። ስለዚህ በኢህአዴግ አባል ድርጅቶች መካከል ያለው ግንኙነት በጣም ካልተበላሸ ፓርላማ ውስጥ ችግር ይፈጠራል ብሎ መጠበቅ የሚቻል አይመስለኝም። በበኩሌ ግን አሁን እንደምናየው በአራት የኢህአዴግ ድርጅቶች መካከል ችግር ስላለ እርስ በርሳቸው እየተደማመጡና እየተማመኑ ስላይደለ የእነሱ የራሱ ድርጅቶች ችግር ፓርላማው ላይ ሊንጸባረቅ ይችላል። ከተንጸባረቀ ደግሞ ከፍተኛ የሆነ ህገ መንግስታዊ የሆነ ቀውስ ሊፈጠር የሚችልበት ሁኔታ አለ። ምክንያቱም ጠቅላይ ሚኒስትር አናጸድቅም ካሉ በራሳቸው ምክንያት አያጸድቁም። ፓርላማ ካላጸደቀ ጠቅላይ ሚኒስትር አይሆንም። ኢህአዴግ ስለላከ ብቻ ኢህአዴግ የላከው ሰውዬ አውቶማቲካሊ ጠቅላይ ሚኒስትር ይሆናል ማለት አይደለም በህግ። ምክንያቱም ፓርላማው አቅም ስላለው የኛውን እጩ ጠቅላይ ሚኒስትር አልቀበልም አላጸድቅም።
የጠቅላይ ሚኒስትሩና የአስቸኳይ ጊዜ አዋጅ ውሳኔ መጽደቅ ቀጣዩን የሀገሪቱን የፖለቲካ ሁኔታ በመስቀለኛ መንገድ ላይ የሚያቆሙ ጉዳዮች ናቸው ይላሉ ሁለቱ ምሁራን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማግሄርና በመስዋዕት አረጋው እየተዘጋጀ የሚቀርበው ፕሮግራም ጋቢና ቪኦኤ
ራዲዮ ሰገለ አሜሪካ ራ ጋቢና
የጋቢና ጉዞ ይቀጥላል። አሁን ለእናንተ ሙዚቃ የምንጋብዝበት በፌስቡክ ለሰጣችሁት አስተያየቶች እና መሰግናለን የምንልበት ሰዓት ነው። እስኪ ሙዚቃ ሳሚዳ
ዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል።
አዎ ፌስቡክ አት ቪኦኤ አማሪክ ላይ ሁልጊዜም ቢሆን አስተያየቶቻችሁን እንቀበላለን። ስናስተናግዳችሁ ያመሸነው ሄኖክ ሰማግዜርና
እኔም መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ሞቢል ያበሮ ነበር።
መልካም ምሽት እያልን በሳሚዳን ሙዚቃ እንሰናበታለን።
አዎ እንሰናበታችሁ። መልካም ምሽት።
መልካም የለለም ኑሮ መቼም አይሞላው ዝራቢ ወጣም አይቀርጨለማው ወረቀየ ቦታው የምንሰማው ክጀት የሞላው ከነፌ ነፍሴ ከአካል ስጋዬ ተጣቀሽኛል ዘላለማንችዬ ጉዳትሽ ጉዳትሽ ዘልፎ ይሰማኛል ዘልፍሽ ሳጌ kun Radio Sagale Amerikati.